የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች እንደምናምሽታችኋል የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች፣ የጌታ ጸጋና ሰላም ይብዛላችሁ ይያለን የዛሬውን ፕሮግራማችንን እንጀምራለን። እንግዲህ እጅን የ30 ደቂቃ ቆይታ አብረናችሁ ለማሳለፍ እድል ስላገኘንም እጅግ በጣም ደስ ይለናል። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በዛሬው ፕሮግራማችን ስለ አንዲት ርብቃ ስለተባለች ሴት ታሪክ ከመጽሐፍ ቅዱስ አብረን እናያለን። እስከ ፍጻሜ ቆይታችሁ እንድትከታተሉ እየጋበዝናችሁ ጊዜውን ለእግዚአብሔር በጸሎት አሳልፈን እንስጥ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። መልካም ስለሆንክ ዛሬ ከርብቃ ህይወት መልካምን ነገር መማር እንድንችል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን። አንድ ቀን አብርሃም በጣም አርጅቶ በነበረበት ወቅት በጣም የሚያምነውን አገልጋዩን ወደ እርሱ ጠራው። እርሱና ሚስቱ ሳራ ለወለዱት ልጃቸው ለይስሐቅ ሄዶ ሚስት እንዲፈልግለት ያዘዋል። ይስሐቅ ልጁ ከከነዓናውያን ሴቶች ሚስት እንዲያገባ አልፈለገም። ስለዚህ አገልጋዩ አብርሃም ወደ ተወለደበት ወደ ትውልድ አገሩ ሄዶ መልካም ሚስት እንዲፈልግለት ላከው። እኔ የምመርጥለት ሴት ከኔ ጋር ለመምጣት ፈቃደኛ ባትሆንስ ሲል አገልጋዩ አብርሃምን ጠየቀው። አብርሃምም እንዲህ አይነት ነገር ከገጠመው ከመሐላው ነጻ እንደሚሆን ነገረው። ስለዚህም አገልጋዩ ናሆር ወደሚባል ከተማ ሄደ። ለሚያገኛት ልጃገረድና ለቤተሰቦቿ የሚሆን 10 በሚያህሉ ግመሎች የተጫነ ስጦታም ይዟል። ወደ አንድ የውሃ ጉድጓድ እንደደረሰም ግመሎቹ ተንበርክከው እንዲያርፉ አደረገ። ብዙ ልጃገረዶች ውሃ እየቀዱ በዚያ ነበሩ። እንዴት ነበር ለይስሐቅ የምትሆነው ልጃገረድ መምረጥ የሚችለው? ወደ እግዚአብሔር እንዲህ ብሎ ጸለየ። እባክሽን እንስራሽን አውርጂና ውሃ ጠጭኝ የምላት ልጃገረድ መልሳ ጠጣ፣ ለግመሎች ውሃ አቀርብላቸዋለሁ የምትለኝ እርሷ አንተ ለባሪያ ለይስሐቅ የመረጥክለት ሚስቱ ነች አለ። ለኪን ጸሎት አድርሶ ከመጨረሱ አንዲት ቆንጆ ልጅ ወደ ጉርጓዱ መጣች። እንደ ጸለየውም ውሃ እንድታጠጣው ጠየቃት። እርሷም የተሸከመችውን ስራ ከተከሻዋ አውርዳ የሚጠጣውን ውሃ በእጇ ሰጠችው። ቀጥላም ለግመሎቹ ውሃ ለማቅረብ ጥያቄ አቀረበችለት። ባፍንጫ የሚጠለቅ የወርቅ ጌጥና ሁለት እጅ አምባሮች ሰጣት። የአብርሃም ዘመድ መሆኗንም አወቀ። ለይስሐቅ ሚስት የምትሆነው እርሷ እንደሆነች አወቀ። እግዚአብሔር ጸሎቱን ሰምቶ መለሰ። ግመል እጅግ ብዙ ውሃ መጠጣት የሚችል እንስሳ ነው። ምናልባትም በጣም ትልቅ በሆነ ውሃ መያዣ ውስጥ ያለን ውሃ ጠጥቶ ላይረካ ይችላል። አገልጋዩ ደግሞ 10 ግመሎች ይዞ ነው የመጣው። ለርብቃ ይቀላል ስራ አልነበረም። ለ10 ግመሎች የሚሆን ውሃ ከጉርጓድ መቅዳት እንዴት ከባድ እንደሆነ አስቡ። ይህን ለማድረግ መፍቀዷ ምን ያህል መልካም ሴት እንደሆነች ያሳያል። ግመሎቹን በሙሉ ውሃ ካጠጣቻቸው በኋላ እየሮጠች ወደ ቤቷ ሄደች። ወንድሟ ላባ ባፍንጫዋ ላይ የነበረውን የወርቅ ቀለበትና የእጇን አምባር አየ። ከዚያም ወደ ጉርጓዱ ሄዶ አገልጋዩን ይዞት ወደ ቤት መጣ። አገልጋዩም የመጣበትን ምክንያት ለመንገር እጅግ ወቅቶ ነበር። ታሪኩንም በሙሉ ነገራቸው። ቤተሰቡም በሙሉ ይህ የእግዚአብሔር ፈቃድ እንደሆነ ተገነዘቡ። ርብቃም ወደ ከነአን እንድትሄድ ተስማሙ። ለርብቃም የወርቅና የብር ጌጣጌጦችን እንዲሁም ልብሶችን ሰጣት። ርብቃ የአብርሃም የወንድሙ የልጅ ልጅ ስትሆን ከውበቷ በተጨማሪ መልካም ምግባር ያላት ሴት ነበረች። አንድን እንግዳ ሰው ለማነጋገር ወደ ኋላ የማትል ብትሆንም በጣም የምታውቀው ይመስል ከልክ በላይ ለመቅረብም አልደፈረችም። ኤልኤዘር ውሃ እንድትሰጠው በጠየቃት ጊዜ ለመስጠት አላመነታችም። ውሃ መስጠት ለማንም ሰው የሚደረግ የደግነት ተግባር ስለሆነ ይህ የሚጠበቅ ነበር። ይሁን እንጂ ርብቃ ኤሌዘር በጸሎቱ ላይ የጠቀሰውን ሁለተኛ ብቃት ታሟላለች። ርብቃ ጌታዬ ጠጣ ብላ በዛ አላበቃችም። ግመሎችም መጥተው እስኪጠግቡ ድረስ ውሃ እቀዳላቸዋለሁ አለችው። ከሚጠበቅባት በላይ ለማድረግ ራሷን በፈቃደኝነት አቅርባለች። ፈጥናም በእንስራው ውስጥ የነበረውን ውሃ በገንዳ ውስጥ ገለበጠች። እየሮጠች ከጉርጓዱ ውሃ እያመላለሰች ግመሎቹ እስኪበቃቸው ድረስ አጠጣቻቸው። ስራውን የምታከናውነው በከፍተኛ ቅልጥፍና ነበር። ታሪኩ እንደሚለው በዚህ ጊዜ ሁሉ አገልጋዩ ልጅቱን ባንክሮ ይከታተላት ነበር። ኤሌዘር ወጣቷ የአብርሃም ዘመድ መሆኗን ሲገነዘብ ተንበርክኮ እግዚአብሔርን አመሰገነ። ከዚያም በአባቷ ቤት ለእርሱና አብረውት ላሉት ሰዎች የሚሆን ማደሪያ ይኖር እንደሆነ ጠየቃት። ርብቃም በቂ ማደሪያ እንዳለ ነገረችውና እንግዳ መምጣቱን ለመንገር ወደ ቤት ሮጠች። የርብቃ ወንድም ላባና አባቷ ባቱኤል ኤልኤዘር ያጋጠመውን ሁኔታ ሲሰሙ እግዚአብሔር ይመራው እንደነበረ አስተዋሉ። ይህም ርብቃ የይስሐቅ ሚስት እንድትሆን መመረጧን የሚያረጋግጥ ነበር። ይዛት ሂድ፣ እግዚአብሔር እንደተናገረው ለጌታ ልጅ ሚስት ሆነው አሉት። ርብቃስ ምን ተሰምቷት ይሆን? ወዲያውኑ ለመሄድ ፈቃደኛ እንደሆነች ስትጠየቅ አሁን እሄዳለሁ ብላ መለሰች። ርብቃ ይህን የጋብቻ ጥያቄ ለመቀበል የሚያስገድዳት ምንም ነገር አልነበረም። አብርሃም ሴቲቱ አብራው ለመምጣት ፈቃደኛ ካልሆነች ከመሐላው ነፃ እንደሚሆን ለኤልኤዘር ሲነግረው ይህንን ግልጽ አድርጓል። ይሁን እንጂ ርብቃ ራሷ በጉዳዩ የእግዚአብሔር እጅ እንዳለበት ተገንዝባ ነበር። ስለሆነም ከዚህ በፊት አይታው የማታውቀውን ሰው ለማግባት ጊዜ ሳታጠፋ ቤተሰቧን ተሰናብታ ጉዞ ጀመረች። ርብቃ የወሰደችው ይህ ድፍረት የሚጠይቅ ውሳኔ እምነት እንዳላት የሚያሳይ ማስረጃ ነው። በእርግጥም ለይስሐቅ ሚስት እንድትሆነው መመረጧ ተገቢ ነበር። ርብቃ ከይስሐቅ ጋር ስትገናኝ የራስነት ስልጣኑን እንደምታከብር ለማሳየት ፊቷን በዓይነ ርግብ ሸፈነች። ይስሐቅ ሚስቱ አድርጎ የወሰዳት ሲሆን በነበሯት ግሩም ባህሪያት የተነሳ በጣም እንደወደዳት መጽሐፍ ቅዱስ ይናገራል። ለቤተሰቦቿም ውድ ውድ ስጦታዎችን አበረከተላቸው። እነርሱም ርብቃ ለ10 ቀናት እንድትቆይ ፈልገው ነበር። አገልጋዩ ግን በቶሎ መሄድ እንዳለባቸው ነገራቸው። ርብቃንም ጠርተው ስለ ጉዳዩ ጠይቋት፣ እርሷም ለመሄድ ፈቃደኛ እንደሆነች ገለጠችላቸው። ከእርሷ ጋርም ሞግዚትና የሚያገለግሏት አገልጋዮችን ሰጧት። ወደ አብርሃም መኖሪያ መንደር አከባቢ ሲደርሱም አንድ ሰው በርሻ መካከል ሲሄዳየች ከገመሉ አወረደችና ፊቷን ሸፍና የምታገባውን ባሏን አገኘችው። ይስሐቅም በጣም ወደዳት። ወድህቴ ሆይ ከርብቃ ህይወት ምን ትማራለሽ? ርብቃ ትጉህ ሰራተኛና ሰዎችን የምትወድ ሴት ነበረች። እግዚአብሔር ያመጣላትን መልካም እድልም መጠቀምን የምታውቅ ነች። ሎሌው ሉሰድሽ ስላት ይሉኝታ አልያዛትም። እግዚአብሔር ያዘጋጀላት በረከት ውስጥ ለመግባትም ዝንጉ ወይም የምትዘገይ አልሆነችም። ስለዚህ እኛም ልክ እንደ ርብቃ እግዚአብሔርን ለመታዘዝ ሁሉ ጊዜ ዝግጆች መሆን አለብን። ዛሬ በዚህ ምሽት ከዘፍጥረት መጽሐፍ አንድ ታሪክ ልነግርሽ ወዳለሁ። ታሪኩም ስለ አብርሃምና ስለ ሚስቱ ሳራ ነው። ዘፍጥረት ምዕራፍ 11 ከቁጥር 29 ጀምሮ አብርሃምና ናኮርም ሚስቶችን አገቡ። የአብርሃም ሚስት ስሟ ሶራ ነው። የናኮር ሚስት የሃራን ልጅ ሚልካ ናት። ሃራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብርሃምንና የልጅ ልጁን ሃራንን፣ የሃራንን ልጅ ሎጥን፣ የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራንም መጡ፣ ከዚያም ተቀመጡ ይላል። መቼም ሳራ ምን ያህል በዚህ ልጅ ባለማግኘቷ ምክንያት ልታዝን እንደምትችል እናስባለን። ባለቤቷ አብርሃም 75 ዓመት ሲሆነው እግዚአብሔር ወደ እርሱ መጥቶ እንዲህ አለው። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ 75 ዓመት ሰው ነበረ ይላል። እግዚአብሔር ለአብርሃም ምን እያለው ነው ያስብላል። ምክንያቱም ሳራ ለመውለድ አትችልም። ራሱም አብርሃምም 75 ዓመት ሆኖታል። ከአጎቱ ልጅ ከሎጥ ጋር ሲጓዝ ሳለ እንደገና እግዚአብሔር ተናገረው። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዛ ስፍራ መሠዊያን ሠራ ይላል። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው ይላል። አሁንም አብርሃም አንድ ልጅ እንኳ የለውም። ስለ ሳራም የምናነበው ሌላ ነገር አለ። ከቁጥር 10 ጀምሮ በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ። በምድር ራብ ጸንቶ ነበርና ወደ ግብጽም ለመግባት በቀረበ ጊዜ ሚስቱ ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብጽ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብጽ በገባ ጊዜ የግብጽ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለእርሱ በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችንም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ ነኋት፣ ይዘሃት ሂድ። ፈርዖንም ሰዎቹን ስለ እርሱ አዘዘ። እርሱም ሚስቱን ከብቶቹንም ሁሉ ሸኟቸው ይላል። እንግዲህ ግብጽ በደረሱ ጊዜ ብዙዎች ስለ ሳራ ቁንጅና ነበር የሚያወሩት። ለንጉሱም ሚስት ትሆን ዘንድ ወደዱ። ስለ ሳራ ቁንጅና ስናስብ በጣም እንገረማለን። በዚህ እድሜዋ ለንጉስ ልትታጭ የሚያስችላት ውበት ነበራት። ነገር ግን ነቀፌታ ነበረባት፣ ልጅ አልነበራትም። ወዲያው አብርሃምና ሎጥ ከተለያዩ በኋላ እግዚአብሔር ለአብርሃም እንዲህ አለው። ዘፍጥረት ምዕራፍ 13 ቁጥር 14 ላይ እንዲህ ይላል፣ ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ አድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሠራ ይላል። ምንም እንኳ እግዚአብሔር ለዘር የሚሆን ተስፋ ለአብርሃም ቢሰጠውም አሁንም ሳራ ግን አንድ ልጅ አልወለደችለትም። ከጥቂት ዓመታት ቆይታ በኋላ እግዚአብሔር እንደገና ለአብርሃም ተናገረው። ዘፍጥረት ምዕራፍ 15 ቁጥር 1 ጀምሮ። ከዚህ ነገርም በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው፣ ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እዚህ ጋ ነው እንግዲህ አብርሃም የመጀመሪያውን ልጅ የለኝም የሚለውን ጥያቄውን ለእግዚአብሔር ያቀረበው። እግዚአብሔር ይህንን ካለው በኋላ ሌሎች 13 ዓመታት አለፉ። ሳራ አሁንም አልወለደችም። አንድ ቀን ግን እግዚአብሔር ለየት ያለ ጉብኝት በአብርሃም ቤት አደረገ። እንዲህም አለው ዘፍጥረት ምዕራፍ 17 ከቁጥር 1 ጀምሮ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ላንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆንልህ ዘንድ ላንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ ይላል። ከዚያም እግዚአብሔር የአብርሃምንም የሳራንም ስም ቀየረ። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ፣ እባርካታለሁ፣ ደግሞም ከርሷ ልጅ ሰጥሃለሁ እባርካትም አለው የሐዛብም እናት ትሆናለች የሐዛብም ነገስታት ከርሷ ይወጣሉ ይላል። እንግዲህ ከዚህ በኋላ ዘፍጥረት ምዕራፍ 17 ከቁጥር 17 ላይ ጀምሮ ሳቅ ተጀመረ። በዚህ ጊዜ ሳራ 90 ዓመት ሆኗታል። እንዴት ነው ልጅ የምትወልደው? ነገር ግን እግዚአብሔር አሁንም መለሰ። እግዚአብሔርም ማለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከርሱ ጋር አቆማለሁ ይላል። ታሪኩ አሁንም በምዕራፍ 18 ላይ ቀጠለ። አብርሃም ወደ ሰፈሩ የመጡትን እንግዶች ካስተናገዳቸው በኋላ እንዲህ አሉት። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በሆኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በሆኑ እወልዳለሁን? ስትል ሳራ ለምን ሳቀች? በሆኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት ይላል። በእርግጥ ከእግዚአብሔር የምንደብቀው ነገር አለን? ስሜታችንን፣ ውስጣችንን በሙሉ ያውቃል። ምን እንደምናስብ ሁሉ ያውቃል፣ ደግሞም ይረዳናል። ታዲያ ከአንድ ዓመት በኋላ እንዲህ ሆነ። በዘፍጥረት ምዕራፍ 21 ከቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች ይላል። ከነዚህ ሁሉ ዓመታት በኋላ ሳራ ለአብርሃም ልጅን ወለደችለት። ሳራ መጀመሪያ ላይ ያለማመን ሳቅ ሳቀች። አሁን ደግሞ እውነተኛ ሳቅን ሳቀች። እርሷ ብቻ ሳትሆን ራሱ አብርሃምም ያለማመንን ሳቅ ስቆ ነበር፣ ምክንያቱም በስጋ ሲያስቡት የማይቻል ነበርና። እውነተኛ የሆነው እግዚአብሔር ሲገለጥና ሲያደርግላቸው ግን ንጹሕና እውነተኛ ሳቅ ሳቁ። እህቴ ሆይ ምን አይነት ከአቅም በላይ የሆነ ችግር ውስጥ ይሆን ያለሹ? ይህስ የሚሆን አይደለም የምትዩ ምን ይሆን? ሳራ በሳቀች ጊዜ የእግዚአብሔር መልአክ ያለውን አስተውለሻል? በውኑ ለእግዚአብሔር የሚሳነው ነገር አለን ነበር ያለው። መልሱም ምንም የለም። ይህ ሰማይና ምድርን የፈጠረ ዓለምን በእጆቹ ያጸና ሁሉን በፍቅር የሚያስተዳድር አምላክ የሚሳነው ነገር የለም። ምንም እንኳ ያለሽበት ሁኔታ ላንቺ ፍጹም የማይቻል መስሎ ቢሰማሽም አንድ ቀላል ነገር አድርጊ። ይህንን ችግርሽን ይዘሽ ወደ እግዚአብሔር ነይ፣ ለእርሱ ስጪውና በእርሱ እመኚ። እርሱ መፍትሄ ሊሰጠው እንደሚችል እመኚ። የተሻለውን መንገድ እርሱ ያውቃል። ልክ እንደ አብርሃም ከጠበቅሽው ጊዜ በላይ ቢወስድም ወይም እንዳሰብሽው ባያደርግም በእግዚአብሔር እመኚ፣ እርሱ እንደ ቃል ኪዳኑ ያደርጋልና። እግዚአብሔር ለእኛ የሰጠን የተስፋ ቃል ምንድን ነው? በሮሜ ምዕራፍ 4 ቁጥር 22 ላይ ያለውን አዳምጪ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። በአብርሃም ምክንያት እኛም ብናምን ጽድቅ ይሆንልናል። ያም በልጁ በኢየሱስ ክርስቶስ በኩል በሞቱና በትንሣኤው ሆኖልናል። ሮሜ ምዕራፍ 5 ከቁጥር 1 እስከ 2 ላይ እንዲህ ይላል፣ እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። አየሽ፣ ይህ እጅግ ደስ የሚያሰኝና የሚያስቀን ነው። ይህንን ግን የምንጨብጠው በእግዚአብሔር ስናምን ነው። እርሱ ሐዘንን ወደ ደስታ መቀየር ይችላል፣ ምሬትን በሳቅ መለወጥም ይቻለዋል። እስኪ አሁን ከኔ ጋር አብረን እንጸልይ። ሁሉን ቻይ የሆንክ እግዚአብሔር አባታችን ሆይ፣ በልጅ በኩል ስለሰጠህን ዘላለማዊ ኪዳን እናመሰግናለን። ያንተ ክብር ተካፋዮች ልታደርገን ስለወደድክ እጅግ አድርገን እናመሰግናለን። ስለ አብርሃምና ስለ ሳራ ስለመጣው ስለ ልጃቸው ይስሐቅ ይህን ታሪክ ለኛ ትምህርት ስለሰጠህን እናመሰግናለን። ከአቅማችን በላይ ነው በምንለው ሁኔታዎቻችን ላይ አንተ ሳቀን እንድታደርግ በጌታ በኢየሱስ ስም እጸልያለሁ። ውድ እህቴንም እባክህ እርዳት በአንተ መታመን እንድትችልና ሁኔታዋን ሁሉ በፊትህ መተው እንድትችል እርዳት። በአንተ ውስጥ በመታመን ካንተ የምታገኘውን ሳቅና ደስታ ማጣጣም እንድትችልም እባክህ እምነትን ጨምርላት። በጌታ በኢየሱስ ስም አሜን። እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ። Let's go.